ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ሰኞ የካቲት 18 ቀን 2011 ዓ.ም ተመረተ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በለገጣፎ የተካሄደውን ዘረኛ የማፈናቀል እርምጃ በሚመለከት ያወጣውን መግለጫ እናሰማለን። ከዚያም ከያዝ ይቀደዳል ከነጋገር ይፈረዳል በሚል ርዕስ ለዕለቱ የቀረበውን የፍኖተ ዲሞክራሲ ያተታ በማስከተልም ከዝግጅት ክፍላችን የቀረቡ የተለያዩ ጽሑፎችን በተከታታይ ያሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በክፍል 2 ፕሮግራማችን በአቤ ጉበኛ የተደረሰውን አንድ ለናቱ መጽሐፍ ትረካ እናሰማለን። አሁን ወደ ዜናው። እሁድ የካቲት 17 ቀን በደባርቅ ከተማ በሚከተለው ሚያዝያ ወር ይካሄዳል የተባለውን የህዝብና ቤት ቆጠራ እንዲራዘም የሚጠይቅ ሰልፍ የተካሄደ መሆኑ ታወቀ። ሰልፉ የተካሄደው ቀደም ብሎ የከተማው አስተዳደር ሰልፉ እንዳይካሄድ ከከለከለ በኋላ ሲሆን ከጸጥታ ኃይሎች ጋር ግጭት ባለመፈጠሩ የደረሰ ጉዳት የለም ተብሏል። በሰልፉ ላይ ከተያዙት መፈክሮች መካከል የአማራ የማንነትና የወሰን ጥያቄዎች ሳይመለሱ የሚደረግ ቆጠራ የአማራን ህዝብ ለማጥፋት የተሸረበ ሴራ ነው፣ ወልቃይት ራያ መተከልና ሙሉ ሸዋ ወደ አማራ ሳይመለሱ የህዝብ ቆጠራ አይደረግም፣ አማራን ከአዲስ አበባ በሚያፈናቅል መንግስት ከክልሉ ውጭ የሚኖረውን አማራ በትክክል ይቆጥራል የሚል እምነት የለንም፣ ለአማራ ህዝብ የሚታከል ድርጅት እንጂ ለህወሓትና ለኦህዴድ የቆመ ድርጅት አይመራንም፣ ግንቦት ሰባት ጸረ አማራ ስለሆነ የአማራን ጥያቄዎች አይመልስም፣ የአማራ ርስቶች ሳይመለሱ ቆጠራ አይደለም የሚሉ ይገኙባቸዋል። ባለፈው ሳምንት የካቲት 12 ቀን ከጎንደር ወደ ገንዳ ውሃ በመጓዝ ላይ የነበሩ መንገደኞች መቃ በተባለች አነስተኛ ከተማ መጠለፋቸው የሚታወቅ ሲሆን ሁሉም መለቀቃቸውን የአካባቢው ፖሊስ ኮሚሽን አስታውቋል። አጋቾቹ በቁጥጥር ስር እንዲውሉ ጥረት እየተደረገ ነው ተብሏል። ከዚህ በተጨማሪ በምዕራብና ጎንደር ዞኖች አንጻራዊ ሰላም መከሰቱም ተገልጿል። የኢህአዴግ አባል ድርጅቶች አጋር ፓርቲዎችን ጨምሮ ወደ አንድ ብሔራዊ ፓርቲ እንደሚደራጁ ባለፈው ሳምንት መጨረሻ ላይ አዲሱ ሹም የገለጸ መሆኑ ታውቋል። አጋር ከሚባሉት ፓርቲዎች ጋር ማለትም ከጋምቤላ፣ ከቤኒሻንጉል ጉሙዝ፣ ከሶማሌና ከአፋር ገዢ ፓርቲዎች ጋር የኢህአዴግን አባል ድርጅቶች ወደ አንድ ብሔራዊ ፓርቲ ለማዋሃድ እየተሰራ መሆኑ አዋሳ ላይ በተደረሰው የኢህአዴግ ጉባኤ የተገለጸ መሆኑ የሚታወቅ ሲሆን በአሁኑ ወቅት በኢህአዴግ ውስጥ ባሉ ድርጅቶች መካከል ያለው ቅራኔ በከረረበት ሁኔታ ተግባራዊ የመሆኑ ሁኔታ አጠራጣሪ ነው የሚሉ ክፍሎች አሉ። የወያኔው ድርጅት በግልጽ ከብአዴን እና ከኦህዴድ ጋር ወደ ጦርነት ለመሄድ እያጓራ ባለበት ሁኔታ የውህደቱ ጉዳይ አስቸጋሪ ሊሆን ይችላል የሚሉ ክፍሎች ምናልባት ህዝባዊ ትግሉን ያደናቀፈው የሹሙ ጥገናዊ ለውጥ ያንዳንዱን በተለይም የወያኔውን ድርጅት ጥቅም የሚያስጠብቅ መሆኑ ከተረጋገጠ በረቀቀ ዘዴ ተዋህደናል ሊሉ ይችላሉ ተብሏል። ለ27 ዓመታት የሰብአዊ መብት ወንጀል ሲፈጽሙ የነበሩትን እንደነ ጌታቸው አሰፋ አይነቶቹን ወያኔዎች የኢትዮጵያን ህዝብ አንጡራ ሀብት በመመዝበር የከበሩትን እንደነ አባይ ጸሐዬ፣ ስብሐት ነጋ፣ አዜብ መስፍን የመሳሰሉትን ወደ ፍርድ አለማምጣት ለመዋሃዱ አንዱ የስምምነት ነጥብ ሊሆን ይችላል ብለው የሚገምቱም አሉ። የባህር ዳርና አካባቢው ፍርድ ቤት በበረከት ስምኦንና በታደሰ ካሳ ላይ የሚካሄደው ምርመራ እንዲቀጥል የተጠየቀውን የ14 ቀን ቀጠሮ ጊዜ የፈቀደ መሆኑ ታውቋል። መርማሪው ከ9 ምስክሮች ቃል መውሰዱንና በ20 ሰነዶች ላይ ምርመራ ማድረጉን የገለጸ ሲሆን የዳሸን ቢራ አክሲዮን ማህበር በሳሪ ለተባለ እንግሊዝ ኩባንያ 90 ሚሊዮን ዶላር የተሸጠ ቢሆንም ሁለቱ ግለሰቦች የሽያጩን ለዳሸን ቢራ ወይም ለጥረት ኮርፖሬሽን ገቢ አለማድረጋቸው የፋብሪካው 50% አክሲዮን ድርሻ በስዊትዘርላንድ ባክሌስ ባንክ በግለሰብ በተከፈተ የሂሳብ ደብተር እንደሚገኝ ጥርጣሬ መኖሩንና ከዚሁ ጋር በተያያዘ መዘክሮች ሊሆኑ የሚችሉ በውጭ ሀገር የሚገኙ መሆናቸውን ባለፈው ሳምንት አርብ ለችሎቱ ማስረዳቱ ይታወቃል። ያልተጠናቀቀ የኦዲት ስራ በመኖሩ የ14 ቀን ተጨማሪ ጊዜ እንዲሰጠው መርማሪው ላቀረበው ጥያቄ ፍርድ ቤቱ ፈቃድ ሰጥቷል። ባለፈው አርብ እነ በረከት ስልክና ኮምፒውተር እንዲገባላቸው ያቀረቡትን ጥያቄ አስመልክቶ ግለሰቦቹ ከሌሎች እስረኞች የተለየ አገልግሎት ሊሰጣቸው አይገባም በማለት ውድቅ አድርጎታል። የአማራ ብሔራዊ ንቅናቄ አብን በአዲስ አበባ ሚሊኒየም አዳራሽ ለካቲት 24 ቀን ሊያደርገው የነበረው ስብሰባ ፈቃድ ተነጥቆ ለኦሮሞ ሚዲያ ኔትወርክ መሰጠቱን ገልጿል። ድርጅቱ በመግለጫው ጥያቄውን ካስገባ ከ6 ወር በኋላ አዳራሹ ከሚያስተዳድረው ከአዲስ ፓርክ ዴቨሎፕመንት የተሰጠው ፈቃድ አያይዞ ይፋ ያደረገ ሲሆን የአዲስ አበባ ከተማ አስተዳደር አዳራሹ በቀኑ ከአብን ተነጥቆ ለኦሮሚያ ሚዲያ ኔትወርክ እንደተሰጠ ገልጿልና በማለት በመግለጫው ጠቅሷል። አያይዞም ይህን አይን ያወጣ አፓርታይድ አካሄድ በተቀናቀው ላይ እንደተሰነዘረ ጥቃት ብቻ ሳይሆን በአማራ ላይ እንደተቃጣ ጥቃት ይቆጥራል ካለ በኋላ ዜጎች ድርጊቱን እንዲያወግዙም ጥሪ አድርጓል። ዜናው በዚሁ ያበቃል። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠ መግለጫ የካቲት 16 ቀን 2010 ዓመተ ምህረት ሰሞኑን በለገጣፎ ነዋሪዎች ላይ የተካሄደውን ዘረኛ የማፈናቀል እርምጃ በጥብቅ እናወግዛለን። ላለፉት 27 ዓመታት በመስታሪያ ኃይል ስልጣን የጨበጠው አረመኔው የወያኔ አገዛዝ አገሪቱን በነፍጥ ህዝብን በዘርና በሃይማኖት ከፋፍሎ ዜጎችን በተለይም አማራውን ከኑሮውና ከጠቅላላው ኢኮኖሚ ተሳትፎ በማፈናቀል አገሪቱን ዜጎች ተዘዋውሮ መስራት ወደማይችሉባት ወደ ቁም እስር ቤት ቀይሯታል። ከእንግዲህ ዘረኛው ያምባገነን ቡድን ያመጣብንን መከራ መሸከም ይብቃን፣ ከዚህ በኋላ የምናጣው የለንም ብሎ ህዝብ የፍርሃትና የልዩነትን ግንብ አፍርሶ የወያኔን አከርካሪ ለመምታት ወደ ታሪካዊ ትቢያ ሊያወርደው ጥረት በሚያደርግበት ወቅት በውጭ ጸረ ኢትዮጵያ ኃይሎችና ሆዳም ምሁራን አሻሻጭነት ታግዘው የህዝብን ድምጽ ሲያፈኑ የነበሩ የሌላ ቋንቋ ወያኔዎች ድምጹን ቀምተው በማስተጋባት የለውጡ መሪነን ብለው ለውጡን አግተው ተሰየሙበት። ብሎም ኢትዮጵያዊነትን ጭምብል የለበሰ ግለሰብ ተሽሞ ዛሬ ኢትዮጵያን በዘው ሸንሽኖ በዘረኝነት የታወሩ ጽንፈኞችን ስልጣን ሰጥቶ በአማራውና በሌሎች ብሔረሰቦች ላይ ይህ ነው የማይባል ሰቆቃ እንዲፈጸም አድርጓል። ወያኔነት ኢትዮጵያ ላይ ቋንቋውን ቀይሮ ተሰየመባት። ሰሞኑን በለገጣፎ ነዋሪ የሆኑ ኢትዮጵያውያን ለፍተው ደክመው ባፈሩት ገንዘብ የሰሯቸው ቤቶች በዘረኞቹ አመራር ትዕዛዝ ኢሰብአዊ በሆነ መንገድ ፈርሶባቸዋል። ይኸው በዶክተር ኮርፖሬቲካ ተጠራርቶ የተሰበሰበ የዘረኞች አመራር የወሰደው እርምጃ የሰጠው ምክንያት ቦታው ለአረንጓዴ ፓርክ ይፈለጋል በሚል ሲሆን፣ ፓርክ መስራት የቀን ተቀን ኑሮውን ለመሸፈን የሚታገለውን ደሃ ነዋሪ ቤት ከማፍረስና ከህፃናት ትምህርት መጨናገፍ በልጦ እንደ ምክንያት መቅረቡ ብዙዎቹን አስቆጥቷል። አዛውንት ህሙማንና ህፃናት በተኙበት ቤታቸው ላያቸው ላይ ፈርሶባቸው ሜዳ ላይ ወርቀው ለረሃብ ለቁርና ለአውሬ ተጋልጠዋል። አዲሱ ሹም አስከብራለሁ የሚለው ያፈጠጠና ያገጠጠ ህገ መንግስት ህጋራዊት ውጤቱ ሌላ ሳይሆን ይኸው ነው። ከዛሬ 27 ዓመት በፊት በኢትዮጵያዊነትና ኢትዮጵያ ላይ ጦርነት የጀመሩት ወያኔዎች ሲሆኑ አሁን እያስቀጠሉ ያሉትም ወያኔዎች ናቸው። ኢህአዴግ ወያኔ፣ ወያኔ ኢህአዴግ፣ ስልቻ ቀልቀሎ። በተመሳሳይ ዘር ተኮር ጥቃት በዚህ ዓመት መስከረም ወር መጀመሪያ ላይ በቡራዩ፣ በሰበታ፣ በሳንሱሲ፣ በአሸዋ ሜዳ፣ በፊሊዶሮ ወዘተ በመቶዎች የሚቆጠሩ ሰዎች መገደላቸውና በርካቶችም ለከባድና ቀላል ጉዳት መዳረጋቸው ይታወቃል። ህፃናት ሳይቀሩ ኢሰብአዊ በሆነ ድርጊት ተፈጽሞባቸዋል። ይህን ጥቃት በመቃወም ድምጻቸውን ያሰሙትን በሺ የሚቆጠሩ የአዲስ አበባ ወጣቶችን ለቅመው ወስደው ሐሩር ውስጥ በተገነባው ወታደራዊ ማሰልጠኛ ካምፕ ማሰቃየታቸውን የምናስታውሰው ሲሆን እስካሁንም ያልተፈቱ እንዳሉ ግልጽ ነው። በለገጣፎ ቤታቸው ፈርሶ መጠጋ ያጡ ወገኖቻችን በህይወታቸው ያልጠበቁት ችግር ውስጥ የገቡ ሲሆን በአሁኑ ወቅት ለተጠሙት ውሃ፣ ለተራቡት ዳቦ እንዲሁም መጠለያ በማቅረብ ፈንታ የደረሰላቸው ነገር ቢኖር ጥቃቱና ውድመቱ ይቀጥላል የሚል ዛቻ ነው። ይህ ጥቃት በለገጣፎ ነዋሪዎች ላይ ብቻ ሳይሆን በኢትዮጵያዊ ዜግነት ላይ መሆኑን ተረድቶና ጥቃታቸው በአገርና በወገን ላይ መሆኑን አውቆ መነሳትና የሚከፈለውን መስዋዕትነት ሁሉ ከፍሎ መታገል የግድ ነው። እንደ ተሰቦ እያሰራጩት ያለውን ዘረኝነት ከስር መሰረቱ ነቅሎ ጥሎ አገርንና ትውልድን ማዳን ግድ ነውና ወገኖቻችን ላይ ይህን መሰል የናዚዎቹ አይነት ጥቃት ሲፈጸም የቆዳ ቀለም ትርጉም የለውምና እንነሳ። ዛሬ በለገጣፎ እያደረሱ ያሉትን ግፍና ሰቆቃ ነገ ወደ አዲስ አበባና ሌሎች አያመጡም ብሎ የሚተኛ ሰው ካለ የሩቁን ቀርቶ የቅርቡን የአገሩን ታሪክ ያልተረዳ ብቻ ነው። መፍትሄው ባፈጮሌው ሹም የተዳፈነውን ትግል መቆስቆስና ማፋፋም ብሎም ዘረኛውን አገዛዝ አስወግዶ ለህዝባዊ መንግስት ምስረታ የሽግግር ሂደትን መጀመር ብቻ ነው። ዴሞክራሲያዊ ስርዓትንና ማህበራዊ ፍትህን በኢትዮጵያ ለማስፈን አማራጩ ይኸው ብቻ ነው። አሮጌውን ስርዓት ለማስቀጠል ለሚሰየሙ አዳዲስ ፊቶች ማጨብጨቡን ገጥቶ ከወሬ ተግባር ከመጠምጠም መማር መቅደሙን ማስተዋል ያሻል። አገራችን በብዙ አርበኞች ልጆቿ መስዋዕትነት ነፃነቷን ጠብቃ የኖረች ታሪካዊ አገር ነች። ዘረኞች እየተጋገዙ እንዲፈነጩባትና ህዝባችንም የግፍ ገፈት ተቀባይ ሆኖ እንዲቀጥል ልንፈቅድ አይጠበቅም።
ግንባችን አታየው። ክልነት የሞላው ሁሉንም ያቀፈም አላማው በጥናት በግልጽ የተጻፈም ለፍትህ የቆመ በደልን የጠላ የሰለመው መብራት የእውነት ብራምባና እምነት ጥናት ፍቅር ኢትዮጵያዊነት ነው እናቀንፋለን ግንባርክን አሳየ
ከያዝ ይቀደዳል ከአነጋገር ይፈረዳል። በተለምዶ ፖለቲካ ነው ሸት ተወራራሽ ሆነው በብዙዎች የተወሰዱት ለስልጣን በሰበብ አስባቡ የሚበቁት በህዝብ ድጋፍ ሳይሆን በማምታታትና በመቅጣት በመሆኑ ነው። ለዚህ ቦታ ድልድይ እሰራለሁ ሲል ፖለቲከኛው ቃል ሲገባ ህዝቡ ወንዝም የለን ቢለው ወንዝም አመጣለሁ አለ የተባለውን ያስታውሳል። ህዝቡ ሊሰማ የሚፈልገውን ግን መቼም ፍንቀላው አዲስ አበባንም አልማረ። የማይሆነውን ቃል መግባት ማለት ነው። ማለትም ህዝብን ማታለል መዋሸት። የሹሙ ኢትዮጵያ ከዚህ ይፈረጃል። ግባቸው ጠባብነትና ዘረኝነት እንጂ ኢትዮጵያዊነት ስላልነበር ቁጥር 1 አፈናቃይ አገዛዝ ለመሆን ነበርና። በኢትዮጵያ ባለፈው አመት የተፈናቀለው ህዝብ ቁጥር ከዓለም አንደኛ ሆኗል። ታዘቡ ጦርነት ከመጥፋባቸው ከሶሪያና ሊቢያ አፍጋኒስታን በላይ ከሁለት ሚሊዮን በላይ ጌዶዎችና አማራዎች ህዝብን ማፈናቀል የወያኔ ኢህአዴግ መለያ ነበር። ወያኔ ዘረኛ መሆኑ እንዳለ ሆኖ ዋና አላማው መስፋፋትና ለመሬት መያዝ መሬት ቀምቶ መሸጥ በመሆኑ እንዳመቸውና እንዳስፈልገው አፈናቅሏል። የሹሞቹ ማፈናቀል ግን መጀመሪያውና ዋና መሰረቱ ዘረኝነት በህረተኝነት ነው። የኦህዴድ ኦሮሞን የበላይነት ማስፈን ሌላውን ህዝብ በዘር ጥላቻ ማሳደድ ማፈናቀል በተለይ በአማራውና በደቡቦች ላይ የደረሰ የዘር ጥላቻን መሰረት ያደረገ የመሬት ቅሚያና የመስፋፋት እርምጃ ነው። ለገጣፎ አንዱ የሰሞኑ ምሳሌ ነው። አሰቃቂ ሹሙ ምን ቢለፈልፍ ሊደብቀው ያልቻለ እርምጃ ነው። አማራውን ከመሬቱ ሲያፈናቀል በሶማሌ ተፈናቀሉ ያላቸውን ኦሮሞዎች በቋሚነት አዲስ አበባ ሊያሰፍር ቤቶች በመስራት ላይ ነው። መዲናችንን ፊንፊኔ ብሎ ከኢትዮጵያውያን ዲነጥቁ የጀመሩት ሴራ አካል ሲሆን ይህን እርምጃ ወደ 100 ሺህ የወለጋ ባሌ ወዘተ ተወላጆችም የአዲስ አበባ ነዋሪ በሚል መታወቂያ እንደተሰጣቸው ይታወቃል። የሹሞቹ አያያዝ ኢትዮጵያዊነት አንድነት እኩልነትና ዲሞክራሲ ያለ መሆኑ ዛሬ ተጋልጧል። ሌላ መስለው የለፈፉት ሁሉ ውሸት ሆኖ ተገኝቷል። ሹሙ ያቺ ልንገስባችሁ የሚላትን እውን ለማድረግ ግራ ቀኝ እየዘለለ የባጤ ቆጡን እየቀባጠረና እየለፈለፈ ጊዜ ገዝቶ በስሩ በቁጥጥሩ ምርጫ አካሂዶ ሊጨፍርብን ፈላጊ ነውና ያዋጣናል የሚለውን ሁሉ የሚናገር በመሆኑ በአሁኑ ጊዜ የሰናፍጭ ቅንጣትም ያህል ታማኝነት የለውም። ቀጣፊ ዘረኞች ናቸው ሁሉም። ቀደም ዋናው ዘረኛ ቡድን ወያኔ ኢህአዴግ በአሜሪካ ተደግፎ ለስልጣን ሲበቃ ወያኔና የትግራይ ህዝብ አንድ አድርጎ ጨፍልቆ ጸረ ትግሬ መሆን የሚጠቅም አቋምና ፖለቲካ ለመሆኑን አጥብቀን አሳስበን ነበር። ዛሬም የጥቂት የወያኔ ውልድ ኦሮሞነን ባዮች ያፈጠጠ ዘረኝነት ብዙሃኑን ኢትዮጵያዊነቱን አክብሮ ያለውን የኦሮሞ ህዝብ ሊመለከትም ሊያስወቅስም እንደማይችል ማወቅ ያስፈልጋል እንላለን። ሹሞቹ የህዝብን ትግል ሊያደናቅፉ በአሜሪካ ውሳኔ የመጡብን ጉዶች ናቸው እንጂ ሰፊውን የኦሮሞ ህዝብ አይወክሉም። አማራና ክርስቲያንን በመንጫ እንጨርስ የሚለው የክብር እንግዳቸው እንኳን ኦሮሞ በስፋትም ኢትዮጵያዊነቱ ጥያቄ የገባ የየመን ተወላጅ ነው። የኢትዮጵያ ህዝብ አፋር ተባለ ኦሮሞ ጌዲዮ ተባለ አማራ በጥብቅ የሚያምነው በኢትዮጵያዊነቱ ነው። ተባብሮ በመታገል በወያኔ ላይ ድልን ሊቀዳጅ ሲል ቀልበሳ ያካሄዱት ሹሞቹ ናቸው። መከፋፈልን እንደገና ያሰፈኑ ለጠራ አማራዎች ደጀን የሆኑ ወያኔን ከውድቀት ያዳኑ ኢትዮጵያን ለከፋ የጥፋት አደጋ ያጋለጡ ይህንን ከመጀመሪያውም በማጋለጥና ለመቃወም ስንጥር መጋፈጥ የተገደደው ከሃያሉ መንግስትና ከፕሮፓጋንዳ መሳሪያው እንደነበር ግልጽ ነው። በዓለም አቀፍ የሚቆጣጠራቸውን መገናኛ ብዙሃን ከወያኔ ጎን እንዳስተለፈው ሁሉ ሹሙን ለማሻሻት በዚያው ልክ ዘመቻ አካሂዷል። በአማርኛና ሌሎች ቋንቋዎቻችን የሚያሰራጩ ሬዲዮኖች ታዋቂ ጋዜጦች ሙርተብዬ የአሜሪካ ቀጥረኞች ግብጽና ሌሎች አረብ አገሮች ሁሉ ተሰልፈው ቆይተዋል የህዝብ ትግልን ሲያጣጥሩ ወይም አዛብተው ሲያቀርቡ ከመቆየታቸውም በላይ አገረዳድ ኃይሎችን ለማግለል ከፍተኛ የተቀነባበረ ጥረት አድርገዋል አንዳንዶቹማ የደርግ ንፍሰ ገዳዮችን መድረክ ሰጥተው ሳይቀር በአገረዳድ ኃይሎች ላይ አዝምተዋል ዘምተዋል ዛሬም አላቋረጡም ጥረታቸው ከሸፈ ማለት አይቻልም ብዙዎች ለተወሰነ ጊዜ ቢሆንም ተደናግረው ድጋፍ ሰጥተው ወርቅ ጊዜን አስመልጠውናል ለሻቢያና ለሳውዲ ሰለባ አድርገውናል ዛሬ ብዙሃኑ የሽሞቹን ይዘትና ጸረ ዲሞክራሲያዊነት አውቋል ላይነቁ የማሉት ግን አሁንም በህልም እንጀራ ለመጥገብ በመጣር ላይ ናቸው ታዋቂው ገጣሚ ኃይሉ ገሞራው የዛሬ 30 ዓመት የሽግግር ደባ በሚለው መጽሐፍ ውስጥ የምትቀጥለውን ስንኝ ቋጥሮ ነበር ጎርፍን ተገናርጎ እቡይ ዋናተኛ ጫዋ መስሎ ገብቶ ውስጥ ተንኮለኛ እችላለሁ ብሎ ያሻጋሪ አጣላይ አርክሶ አጣላ ከኑሮ ሊያለያይ ይህ አይነት ውስጥ ታንኪር ደብ አይደለም ወይ በወርሃ ማዕዶት የበቀለን ጉዳይ የህዝብ ዋና ጥያቄ የወያኔና ኢህአዴግ አገዛዝ እንዲወድቅ እንዲያከትም ነበር ዘረኝነት እንዲወገድ ኢትዮጵያ እንድትከበር በየጊዜው የህዝባዊ ሽግግርን እድል እየተቀማን ወደ ጭቆና መስመጣችን ሁሉን ያቀፈ ሽግግር ሂደት ያስፈልጋል ብሎ ህዝብ ሲነሳ እኔው አሻግራቸዋለሁ በሚል እብሪት የለውጡን ሂደትና ፍላጎት ቀስቀዛ ውሃ ቸልሶበታል ቀጥሎም የወሰዷቸው እርምጃዎች በአብዛኛው ለህዝብ የሚበጁ አልሆኑም የሀገራችንን ፖለቲካ ወሳኞች አሜሪካኖች እስከሆኑ ድረስ ነጻነታችን ዛሬን ተደፍሯል በኢትዮጵያ ዋና ወሳኝ ገዢ ኢትዮጵያዊ ነው ማለት አይቻልም የህዝብ ኑሮ ዘቀጠ ከፋ እንጂ አልተሻሻለም መዘዘኛዎቹን የወያኔ ህጎች በመሻር ፈንታ ደማችን ይፈሳል ደፍራችሁ ከነካችሁን እያሉን ነው በስፋትና በአፓርታይድ ደረጃ እያካለሉንም ነው ዛሬ ከኛም በላይ ጸረ ወያኔ ዳሳር የሚሉን ትላንት ከወያኔ ጫማ ስር እስከ መውደቅ ደርሰው የነበሩ ናቸው ለተበደለው ህዝብ ጠበቃነን ሊሉን የቃጡት የበዳዮቹ ጫማ ሳሚ ሆነዋል ትላንት 90% የኦሮሞ ህዝብ ኦነግ ነው ብለው የቆሸሹ ዛሬ ደግሞ ሌላ መልክ ሊያሳዩ ሲንደፋደፉ ታዝበናል አሰግደውና ግን በንቀት ይዘዋቸው ያሉት ባልሆነ ቦታ ትንሽ ሉካንዳ ቤት ቢሮ ብለው ሲሰጧቸው ጨምተውና ሰግደው ባንዳ ከሃዲ ሆነው ሊቀጥሉ ተዋርደዋል ሁሉም የፖለቲካ እስረኞች አልተፈቱም የገደሏቸውንም በህይወት አሉ ብሎ መዋሸቱን መርጠዋል ሹመት ከላይ እስከታች እንደበፊቱ ካንድ ብሔረሰብና ካንድ ሃይማኖትም ህዝብን ከፋፍለውና አጋጭተው ሁሉም ነገን ለክፉ በክፉ እንዲጠብቅ አድርገዋል ከያያዙም ሆነ ከንግግሩ ፍርዱ ይህ የሽሞቹ ስብስብና መንጋውም ለኢትዮጵያ የሚመች የሚበጅ አይደለም የሚል ነው ዘመን አሻጋሪ የሆኑ መፈክሮቻችን ዛሬም ሕያውና ህልው ሆነው መቆየታቸውን ማንም ሊክደው የሚችል አይደለም አምባገነንነት አልተወገደም አርሶ አደሩ መብቱና ንብረቱ ምርቱ አልተከበረለትም ሰርቶ አደሩ አስተማሪው መብቱንም አገር አቀፍ ማህበሩንም የተነጠቀ ነው የሳሎን ባሪያ እንዲሉ ያገዛዙ ሴቶች ሆነው የባጁ ስለተሾሙ የሴቶች መብት ተከበረ ማለትም አይደል ያለንበትን ረግረግ ሁኔታ ሊደብቅ አልቻለም ሹሞቹ ወርደውና ህግና ፍትህ እውን ሆኖ የሽግግር ሂደት ማየት መቻል አለብን ሌላ መፍትሄ የለም ሁሉም የፖለቲካ እስረኞች ይፈቱ ኢትዮጵያዊነትን አጠናክረን ኢትዮጵያን ለማዳን እንነሳ ህብረታችን ይጠንክር ወያኔ ኢህአዴግን ከምድረ ገጽ እናስወግድ ድል ለኢትዮጵያ ህዝብ
Yeah. ነፃነትን ልትወልድ ሀገሬ ምጥላይ ናት። ለ26 ዓመት 3 ጊዜ አርግዛ ነፃነቷን ልትወልድ በምጥዋ ተይዛ በወያኔ ጋዲ በግፍ በቅጥቀጣ ወልዳ አፈር ሰጠች ሀገሬ አልታደለች። እናም ለ4ኛ ጊዜ አሁን ምጥላይ
ሁሪየ
ረዲ ለባይ ኦታሾ ወጥተን ከቆል ባይ ኩጭታ ቢየኮ ቢልስቱማ ዳሁ ለብዙ ዘመናት ተልጣ መለስ ብሎ ነገር ዞሮ እንዳይመጣ ሀገሬ ምጥላይና ትብሪዎቿ ይወጡ ለጣነት ልትወጣ ለጣነት ትጨኘ ገኘኛ መጥ ጠበቀና ለጣነት ልትወልድ ሀገሬ ምጥላይና ባራቱም ማለም ያላችሁ አስሮች የልጥረ ነገሯ ሙሉ ተከፋዎች እንዳትጨናገፉ እንዳትወረዳት አብራችሁ አመጡ ስልፋሽ ጉልበት ሆኗት አቦ ዳርስ ዳርቁ ይገናግልሽ በሏት። አገሬ ምጥላይ ነች። ማይ ካንትሪ ኢዝ ኢን ሌበር ቱ ዲሊቨር ፍሪደም የስ ፍሪደም ለአስር ዓመታት አርግዛው የነበር ነጻነት ልትወልድ የእንግዴ ልጅ ልትቀብ ወያኔን ልትወርድ በቁርጥ ልጆቿ እየተደገፈች አወዳን እስከ ዳር ቁም ይገላግልሽ በሏት አገሬ ምጥላይ ነች።
ሁሪየ ረዲ ለባይ ኦታሾ ወጥተን ከቆል ባይ ኩጭታ
ቢየኮ ቢልስቱማ ዳሁ ኪንፉ ኢረጂድ አይዞሽ ሁዳገሬ ልትገላገይ ነው። አመጣል ተጠውም አብሮሽያ ማጠን ከባራ ፈንገው ወያኔው ስራት ጧትና ማታ ልጆቿን እንደበክ የሚሸልትባት ልትገላገለው ይህን ክፉ ካንሰር እንዳይበታተናት በሃይማኖት በዘር ታሪኳን እንዳይጠፋ እንድትኖር እንደ ሀገር ለብዙ ዘመናት ተንጣ መለስ ብሎ ዘሮ ደግሞም እንዳይመጣ ምጥላይናት ሀገሬ በልጆቿ ህይወት ነጻ ልትወጣ። አዎ ሀገሬ ምጥላይናት። አዎ በደንብ ልትታር አራስ ቤቷ ሆና ጅግና እንደነጠቋት ልታሳድግ ጅግና በዓለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነጻነት አመጣ በክብር ልትታረስ ዳር ድንበሯ ላይ ፈርስ። አዎ ሀገሬ ምጥላይናት አንድነቷ ሊያብብ ሰላም ፍቅር ሊነግስ ነጻነት ልትወልድ ሀገሬ ምጥ ላይ ናት። ብየቶ ብንስቱማ ረሁብ ቅንፉ እረጅርቲ ነጻነት ሲጨኜ ገኘኛ መጥ ጠበቀና ነጻነት ልትወልድ ሀገሬ ምጥ ላይ ናት። አዎ በደንብ ልትታረስ አራስ ቤቷ ሁና ጀግና እንደነጠቋት ልታሳድግ ጀግና በዓለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነጻነት አምጣ። አገሬ ምጥ ላይ ናት። አቦ ዳር እስከ ዳር ቁሙ ይገላግልሽ በሏት። አገሬ ምጥ ላይ
ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ባሶስት ቁጥር 4 መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ። ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ተራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተከታተለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነፃ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በጣረሞት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዴሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዴሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ከተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ግለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብዕና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት በአሁኑ ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በአሸዋ ላይ የተገነባውን ዘረኛ የአገዛዝ ግድግዳ በሽምብራ እግር ፈለስኖ ለሳፍኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የህግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ህግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማስታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማፍታት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጥታ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚታደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከ ዛሬ እንዳየነው ስንቶቹ ህዝብን ከፍተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቻላቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስር ነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዴሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዴሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዴሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዴሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዴሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነፃነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ ያገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር፣ ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና ዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር፣ ከተለወጠስ ለውጡ ምን ማካተት አለበት የሚሉት ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብዬው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ፣ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን፣ የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን፣ በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ የአስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህزب የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነፃ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነፃና ርትዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከከርና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን። የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ኢሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የአገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓ.ም የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስር ነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመፅም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እልህ አስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙ ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ونیتاون بدم بتاگن زبو راسن سار زناگو. از فرلاگی ارمجا موسد کتاگه هیلو یمیت تبگ بیهانم یهز تگل نادل بتگنامی لو توچ اندهی تلفو لمکلاکل موانه تگلو تتناگ رو یتفلگون گب اندیم تالماس چار یه پولیتیکا درجتو یتلیه خالاقی نت علباچو. ኢትዮጵያን እንደነተና ዶላዊነት የሚያምኑ የፖለቲካ ድርጅቶች ከመንግስቱም በላይ ኃይላቸውንና ከንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጣናከር በኩል ተገቢው ሚና ከተጫወቱ የተለያዩ የህብረተሰብ ክፍሎች የሙያ ድርጅቶች የሃይማኖት ተቋማት ታዋቂና ሀገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ።
ኢትዮጵያዊነት ነው እናጨንፋለን ግንባርክን አሳየን።